ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርትዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ ቋድማችቻችን። ዛሬ ሐሙስ ህዳር 9 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ህዳር 9 ቀን 716 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ? የሀገራችን ሁኔታ በሁሉም መስክ በፖለቲካው በኢኮኖሚውና በማህበረሰባዊው በጣም እያሽቆለቀለ እየወደቀ መሄዱ የማይታያቸው የህልውናችን ጠላቶችና ዘረኛ ሹሞቹ ብቻ ናቸው። አንድ ሆነን ተባብረን እስከ ጥርሱ የታጠቀን ጠላት አመድ እንዳደረግን እነኝንም ከመርፈዱ በፊት ማስወገድ መቻል አለብን። ይህንን በሚመለከት የቀረበውን የዕለቱን አተታ አስተምተን በማስከተል ምን ያልተባለ አለ? በመጨረሻም በ1998 ዓመተ ምህረት ለጽናታችን ይቅርታ አንጠይቅም በሚል ርዕስ የቀረበውን ጽሑፍ እናሰማለን። በዚህም የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜናውን እነሆ።
የአሜሪካ የውጭ ጉዳይ ኃላፊና የኬንያ አቻቸው በናይሮቢ ተሰብስበው በሰሜን ኢትዮጵያ ስለሚካሄደው ጦርነት መነጋገራቸው ታውቋል። ከሰብሰባው በኋላ የውጭ ጉዳይ ሚኒስትሩ ለጋዜጠኞች በሰጡት መግለጫ ወያኔና ኦነግ ተጣምረው የሚፈጸሙትን ህዝብን የመግደልና የማፈናቀል እንዲሁም ከተሞችን የመደምሰስ ድርጊት ችላ ብለው አለምንም ቅድመ ሁኔታ የተኩስ አቁም ስምምነት እንዲደረግ ጠይቀዋል። ይህ መግለጫ የተሰጠው ፋኖና ልዩ ጦር በወሎና የአፋር አርበኞች ከህዝብ ጋር ተባብረው በወያኔ ላይ የተቀዳጁ ያለውን ድል ለማምከን መሆኑ ይታወቃል። አሜሪካ ቡላዋ ወያኔ እንዲሸነፍ የማትፈልግ መሆኗ ግልጽ ሲሆን በአሜሪካ መልካም ፈቃድ ወያኔን እንዲተካ የተደረገው ኮሎኔል እስካሁን በጉዳዩ ላይ መልስ አልሰጠም። 4 ኪሎ በሚገኘው የቤተ ክህነት ቅጥር ግቢ ውስጥ ከ1800 በላይ የሆኑ ልዩ ልዩ ጥይቶች መገኘታቸውን ፖሊስ አስታውቋል። እነዚህ ጥይቶች በቤተ ክህነት ቅጥር ግቢ ውስጥ የተገኙት ከህዝብ የተደረገ ጥቆማን ተከትሎ ሲሆን በዚሁ ቅጥር ግቢ ውስጥ በወያኔ ቡድን የተደበቁ በርካታ መሳሪያዎች ሊኖሩ እንደሚችሉም ተጠርጥሯል። ከጉዳዩ ጋር በተያያዘ አንድ ግለሰብ በጥርጣሬ ተይዞ ምርመራው እየተጣራ መሆኑ ተገልጿል። በተያያዘ ዜና በአዲስ አበባ ከተማ ከጥቅምት 23 እስከ ጥቅምት 30 ድረስ ባለው የአንድ ሳምንት ጊዜ በፖሊስ በተደረጉ ክትትልና ፍተሻዎች ፈቃድ የሌላቸው 580 ካላሽንኮቭና 600 ሽጉጦች ከበርካታ ጥይቶች ጋር መገኘታቸውን የአዲስ አበባ ፖሊስ አስታውቋል። ከዚህ በተጨማሪም ወደ 40,000 የሚጠጋ የአሜሪካ ዶላር የመገናኛ ራዲዮዎች፣ የሳተላይት ስልኮች፣ የተለያዩ ወታደራዊና የፖሊስ አልባሳት፣ አሰተኛ መታወቂያዎችና ፓስፖርቶች እንዲሁም ሌሎች የሽብር ተግባሮች ሊውሉ የነበሩ ሌሎች ቁሳቁሶችም ተገኝቷል ተብሏል። ከዚህ በተረፈ በባንክ አካውንት ላይ በተደረገ ክትትልም ከ80 ሚሊዮን ብር በላይ መወረሱንም ፖሊስ ገልጿል። በአስቸኳይ ጊዜ አዋጁ ሰበብ ያገዛዙ ባለ ስልጣኖች ወያኔን በማደን ሰበብ በጭፍን የሚወስዱት እርምጃ ወደ ተራ ዘረፋ ሊተላለፍ እንደሚችል ብዙዎች ስጋታቸውን ይገልጻሉ። በምዕራብ ወለጋ በተለያዩ ወረዳዎች የአማራ ተወላጆች በአዲስ መልክ በብዛት እየተፈናቀሉ መሆናቸውን የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ቢሮ ገለጸ። ተቋሙ የተፈናቃዮቹ ቁጥር እስካሁን ያልተረጋገጠ መሆኑን ገልጾ ተፈናቃዮችን በመርዳት በኩል የጸጥታ ጉድለትና የድርጅቱ ያቅም ማነስ እንቅፋት እንደሆኑ ገልጿል። ከጥቂት ሳምንታት በፊት በሱዳን በወታደሩ ክፍል የተደረገው መፈንቅለ መንግስት የተቋቋመውን ወታደራዊ ሽግግር ምክር ቤት በማውገዝ ሱዳናውያን የሚያካሂዷቸውን የተቃውሞ ሰልፎች አሁንም የቀጠሉ መሆናቸው ታውቋል። ራውለት በተደረገው ሰልፍ ላይ የጸጥታ ኃይሎች በወሰዱ ተርመጃ ቢያንስ 15 የሚሆኑ ሱዳናውያን መገደላቸውና በርካታዎች የአካል ጉዳተኞች መሆናቸውን የሆስፒታል ምንጮች ገልጸዋል። የሱዳን ሙያተኞች ማህበር በሰጠው መግለጫ በመፈንቅለ መንግስት ስልጣን የቀማው ወታደሩ አስተዳደር ስልጣኑን ለሲቪል አስተዳደር እስከሚመልስ ድረስ የተቃውሞ ሰልፎቹ የሚቀጥሉ መሆናቸውን አስታውቋል። ሮብለት የተደረገው የተቃውሞ ሰልፍ ከካርቱም አልፎ ወደ ባህሪና ኡምዱርማን ከተሞች የተፋ ሲሆን በዚህ ቀንም በፖርት ሱዳን፣ በከሰላ፣ በዶንጎሎ፣ በዋድ መደኔና በቢጂኒን የተቃውሞ ሰልፎች የተደረጉ መሆናቸው ታውቋል። በመፈንቅለ መንግስት ስልጣን ያዘው ወታደራዊ አገዛዝ በቤት ውስጥ ያገታቸውን ጠቅላይ ሚኒስትር አብደላ ሐምዶክን ጨምሮ በቁጥጥር ስር ያዋላቸው ሌሎች የቀድሞ ባለስልጣኖችን እስካሁን አለመፍታቱም ይታወቃል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
Oh,
የሐሙስ ህዳር 9 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ጥላቻን ሲጋሩ በዘመቻም ያብሩ ኢትዮጵያን ወያኔ ብቻ ሳይሆን አጋሮቹ ፈረንጆችና አረቦችም እንደሚጠሉ ይታወቃል። የወያኔ መሪዎችና ቀንደኛ ካድሬዎችን ልፈፋስና ዳምጥ ወይም ስናነብ ምን ያህል በጸረ ኢትዮጵያነት ደርቀው እንደቀሩ መገንዘብ እንችላለን። ዛሬም አማራ በሚሉት ላይ ያቀርሻሉ። ኢትዮጵያ አለ ትግራይ ህልውና አይኖራትም ሲሉ ትግራይ ግን ተገንጥላ ብቻዋን መሆን ትችላለች ብለው ይቀባጥራሉ። አማራን ማመን ቀብሮ ነው፣ ካፋቸው አትለይም። አማራ ብለው ስንቱን ሺ በጭካኔ ከፈጁ በኋላ ትግራይ ተፈጀ ብለው ኡታን ማሰማት ብልጠት መስሏቸው ተያይዘውታል። የአሜሪካው መሪ የውጭ ጉዳይና የጦር መሪዎችም ባፍቀሮ ወያኔ ሲጾዙ የነበሩት የነ ሱዛን ራይስ፣ ሳማንታ ፓወር፣ ጌል ስሚዝ፣ አንቶኒ ብሊንከን አይነቶቹ ለወያኔ ሙሉ ድጋፋቸውን ሰጥተዋል፣ እየሰጡም ናቸው። እነዚህ የወያኔ ደጋፊዎች አንቶኒ ብሊንከንን ወደ ኬንያም አጅበዋል። የተባበሩት መንግስታት ድርጅትም ቢሆን ለአማራው ክፍል እርዳታ እንሰጣለን ቢልም እስካሁን ስሙንም ማለመስጠቱን ሌሎች አጋልጠዋል። ትግራይ 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 ብቻ ነው ጫጫታቸው። መታዘቡ ግን ከሰለቸን አመታት አልፈዋል። ኢትዮጵያን ሁሉም ሊጠሉ ምክንያት አላቸው። በተደጋጋሚ ሊወሩን ሞክረው ያሳፈርናቸው ባዕዳን ቂማቸውን አረሱም። የግብጽ ችግር ለማንም ምስጢር አይደለም። ባድዋ ነጭ ቀኝ ገዢዎች ከቀመሱና ሽንፈትን ከተከናነቡ ጀምሮ ኢትዮጵያ ነጻነት ለጠማው ጥቁር ሕዝብ ሁሉ አራያ ሆነች ብለው ጠምደዋታል። የሕዝብ ቁጥሯ 100 ሚሊዮንን አለፈ ሲባሉም መራዳቸው አልቀረም። የሕዝብ አብዮት በ1966 ዓመተ ምህረት አሜሪካን ከኢትዮጵያ መንጥሮ ስላስወጣትም ይህች አገር ኢትዮጵያን በጅምላ አማራን በነጠላና ኢሃፓን ለብቻ የጥላቻ ኢላማዋ አድርጋለች። ጊዜ ሲፈቅድ አሜሪካ በደርግ ጊዜ ከሱዳንም ሶማሊያም የሁለገብ የስለላ መዋቅር መስርታ ልታደርስ የሞከረችውን ጉዳት የምናጋልጠው ይሆናል። አሜሪካ ኢምፔሪያሊስት በዝባዥ አገር ናት ስንል የዘመኑ ቅኝ ገዢዎች ዋና ማዕከል መሆኗን ጫና ለመስጠት ነው። አሜሪካ ወዳጃችን ነው አትንኩት ሲሉን በቁማቸው አታንቀላፉ ስንል የቆየ ነው አለምክንያት አልነበረም። ከአጼው ጊዜ ጀምሮ አሜሪካ በኢትዮጵያ የለውጥ ጥረትን አደናቅፋለች። የሙሶሊኒን ወረራ ደግፋ እንደነበር ታሪክ ይመሰክራል። ህዝብ በተጋድሎና መስዋዕትነት ወያኔን ነቅሎ ሊጥል ሲነሳም አረቦችን አስተባብራ ይህኛውን ኮሎኔል በላያችን የጫነችብን አሜሪካ ናት። እንግሊዝና ኖርዌይም ኦነግን አጋር ሆነው ችሎታ አልባ መሆኑ ላመጣበት ውድቀት ጠብቀው አጥቅተውታል። ወያኔም የኦሮሞ ጠባቦችም የተመሰረቱት ኢትዮጵያን እንጠላለን እናጠፋለን ብለው ስለሆነ ለምን አገራችንን ሊጎዱ ፈለጉ ብለን የምንጠይቅ አንሆንም። ኦነግ፣ ኦህዴድ፣ ብልጽግና ወያኔን ከሚከፋፍላቸው የሚያስተሳስራቸው ይበዛል። የወያኔንና የኦነግ ሸኔን የጥፋትና ፍጅት ትብብር ማየቱ በቂ ነው። ወያኔ የዱር አራዊቶችን ጎተራውን ሕፃን አዛውንቱን እየፈጀና የአገር ቋንቋና ቅርስንም ሊያወድም ባለው አቅም ሁሉ እንደሚጥረው መሰል ድርጊቶችን ኦነግ ሸኔ የሚባለውም እየፈጸመ ነው። ኦነግ ሸኔ የተባለው የኦነግ ጦር ያው ኦነግ ነው፣ የባለምንጫው የነ ወዲ ገርባ መሳሪያ፣ የወያኔ የይፋ አጋር። ልዩነት ፍለጋ መማሰኑ ማንንም አይጠቅምም። ኮሎኔሉና ወያኔ ግጭታቸው በስልጣን ፎክክርና እኔኔ ባይነት እንጂ የኢትዮጵያን ጥላቻ ግን በሰፊው ይጋራሉ። ወያኔ ቀስሙ ተሰብሮ ወደ መቃብሩ ሲገባ እጁ ዘርግቶ ጎትቶ ያወጣውና ባገርና ህዝብ ላይ ያስተማራው ማን እንደሆነ እነማን እንደሆኑ ለማንም የሚሰወር አይደለም። ጥላቻን ስለሚጋሩ ዘመቻቸው አንድ ነው፣ ጸረ ኢትዮጵያ ነው። በመሆኑም መላውን የአፍሪካ የደቡብ አሜሪካ ወዘተ ህዝብ ላይ የዘመተውን የምዕራቡን ኢምፔሪያሊዝም አጥብቀን እንቋቋመው። በህዝብ ትግል ሽንፈትን እንደሚከናነብ የቀድሞውን ትተን ያለፈው ሰሞን የአፍጋኒስታን አሳፋሪ ፍርጠጣቸውን እንደመረጃ ልንወስድ እንችላለን። ውድቀት ለአሜሪካና ለምዕራባውያን ኢምፔሪያሊዝም፣ አድዋን እንድገምባቸው፣ ድል ለኢትዮጵያ ህዝብ አንድነትና አገር አድን።
በተለያዩ ወቅቶች የተባሉ ሲባሉ ያልተባሉ ሲደቀሉ ውሃቅዳውሃን ለሳይነት ሆኖ ነገሮች ሁሉ እየተንሸራተቱ ባለማወቅ የሚሆን አውቆ በመለገም እውነተኛ ግንዛቤ እንዳያገኙ እየተደረገ ስፋውን ደርሷል። እውነቱን ለማወቅ ወደ ኋላ መለስ ብሎ ማየቱ ጥሩ ነው። ለምን ጥያቄዎች ሁሉ ይደጋገማሉ ተብሎ ቢጠየቅ ብዙ መላምቶችን መደርደር ይቻላል። ኢህአፓ አለ ወይ? ምን እየሰራ ነው? ወዘተ ለሚሉ ግራ ተጋቢዎች በየወቅቱ የሚሰጡትን ማብራሪያዎች በፍኖተ ዲሞክራሲም ሆነ በሌሎች የፓርቲው ልሳኖች ማግኘት ሲቻል ጥያቄውን በማራገብ ለማጫጫው የሚፈልጉ እንዳሉ ተስተውሏል። የተለያዩ ሰዎች በተለያየ ስሜትና ፍላጎት ተገፋፍተው የሚያቀርቡትን ሊሆን ይችላል ተብሎ ቢገመትም ጥያቄ ማቅረብ በራሱ ዓላማው ለመረዳት ወይንም ለማወቅ ከሆነ ድረስ ክፋት የለውም። መልስ የተሰጠባቸውን ጥያቄዎች መላሶ ማቅረብ ግን አንድም ጥያቄው የማገናዘብ ችግር ያለበት መሆኑን ወይንም ለተንኮል ሲል የሚያቀርባቸው እንደሆነ ነው የሚጠቁመው። ድርጅቱ ወቅታዊ በሆነ ጉዳይ ላይ መግለጫ ይሰጣል። አንዳንድ ሰዎች የክፍሉ ታደሰን መጽሐፍ ጠቅሰው ወይም ሌላ ስለ ኢህአፓ በጎ አመለካከት ሊኖረው የማይችለውን የደርግ ሹመኛ አመላክተው ኢህአፓ ይሄ ነው ያ ነው ለማለት ሲሞክሩ ይስተዋላሉ። ለመሆኑ ክፍሉ ማን ነው? በአንድ ወቅት በድርጅት ውስጥ ገብቶ እስከ አመራር አባልነት የደረሰ ግለሰብ መሆኑ የታወቀ ነው። በርካታ አባላት ድርጅቱን ለቀው ከወጡ በኋላ ስላለው ነገር በቅርብ ሊያውቁ አይችሉም። አባል በነበሩበት ወቅትም ቢሆን ከተሰማሩበት የሥራ ድርሻ ውጪ አያውቁም። ምክንያቱም ድርጅቱ ሁሉም ስለ ሁሉም የሚያውቅበት አደረጃጀት መንገድ የከፈተ አይደለምና ድርጅቱ ለተክለ ሰማንነት መንገድ ጠራጊ አለመሆኑን በውስጡ የታገሉት ሁሉ ያውቁታል። በኋላም ከተሞክሮ ብዙ ነገሮችን እያስተካከለ እንደሄደም ደጋግሞ ገልጿል። አንድ አባል በአመራር ውስጥ የሚሆን በሌላ ሁኔታ ሲያገለግል ሊያውቅ የሚችለው የተሰማራበትን የሥራ መስክ ብቻ መሆኑን ከአደጋ ሰውሮታል። ያ ባይሆን ኖሮ በተለያዩ ወቅቶች ድርጅቱን ለቀው የሚወጡ አንጃዎችም ሆኑ ሌሎች ካደረሱት ጥፋት በላይ አደጋ ጥለው ድርጅቱን እንዳያንሰራራ ማድረግ በቻሉም ነበር። ግን አልተቻለም፣ አይቻልምም። ስለዚህም ነው ድርጅቱ በግለሰቦች የሚጻፍ የኢህአፓ ታሪክ አይኖርም፣ ይሞከርም የተሟላ አይሆንም እያለ የሚገልጸው። ስለ ድርጅቱ ያልተባለ ነገር የለም። ያልተጠየቀ ጥያቄ ያልተመለሰ መልስ የለም። ግን ሁሌም አዲስ ይሆናል። እስከ ዛሬ ድረስ በጥናት የዘለቁት የከፍተኛ አመራር አባል የሆኑትና ስለ ድርጅቱ በቂ ተሞክሮ ያላቸው የበርካታ መጽሐፎች ደራሲ አቶ እያሱ አለማየሁ በ1992 የጦቢያ መጽሔት ላይ የሰጡት ቃለ ምልልስ እነሆ። ስለ ፓርቲው እናውቃለን ብለው መጽሐፍ ከጻፉት በተሻለ ሁኔታ ግልጽ ያደርገዋል። በጦቢያ መጽሔት ለቀረበላቸው ጥያቄ እንዲህ ብለው ነበር። ጦቢያ መጽሔት፣ ምን አይነት ፖለቲካ እየመራችሁ ነው? ከሌሎች ድርጅቶች ጋር ያላችሁ ግንኙነት ምን ይመስላል? ስልጣን ለመያዝስ ምን ያህል ተዘጋጅታችኋል? አቶ እያሱ ሲመልሱ፣ የኢህአፓ ፕሮግራም በየጊዜው የተጨባጭ ሁኔታውን ለውጥ በማጤን ተሻሽሏል። ወያኔ ስልጣን ከያዘ በኋላም ለምሳሌው እንዲሁ ተስተካክሏል። የትግላችን ዋና ዓላማ ህዝብ የፖለቲካ ስልጣን ባለቤት የሚሆንበት፣ መሰረታዊ መብቶች የሚከበሩበት፣ መድብላዊነት ፕሉራሊዝም እውን የሚሆንበት፣ ብሔረሰቦች በእኩልነትና በአንድነት የሚኖሩባት ኢትዮጵያ እውን ለማድረግ ነው። የራሳችን የሆነ አመለካከት አለን በኢኮኖሚውና በሌላውም መስክ። በበኩላችን መሰረታዊ የምንለው የዲሞክራሲና የኢትዮጵያ ሉዓላዊነት ነው። ይህ የአቶ እያሱ የግል አስተያየት ሳይሆን የድርጅቱ ቃል ነው፣ የአባላቱ እምነት ነው። ስለ ህብረትም አመሰራረት እንዲህ ብለው ነበር። ኢህአፓ በኢድሃቅ ውስጥ አባል ሆኖ ታግሏል። በኢህጉም የሰፊ ግንባር ጥረቶች ሲሳተፍ እንደነበር አቶ እያሱ በሚገባ ገልጸውታል። በአጠቃላይ ኢህአፓ ህብረትን የሚያየው ህብረት ለትግል ካልሆነ፣ ትግልን ካላጀበና ህያው በሆኑና በሚታገሉ ድርጅቶች ካልተሰራ ዋጋ የለውም ሲሉ አክለውበታል። እንግዲህ ሁኔታዎች በተለወጡ ቁጥር ጥያቄዎችን በመልኩ መቅረብ ሲገባቸው እየተደጋገሙ መቅረባቸው ቀደም ሲል የተሰጡትን አስተያየቶች ባለማጤን ወይስ በሌላ ምክንያት? ከዚሁ ከጦቢያ መጽሔት ላይ ሰፍሮ ያለውን አለፍ አለፍ እያልን ብንመለከተው የሚከተለውን አስተያየትም እናገኛለን። ጦቢያ፣ ኢሃፓም ሆነ ሌሎች ድርጅቶች የድርጅታቸውን ጥቅም ብቻ ያስቀድማሉ ይባላል። ስለዚህ ስሞታ ምን ይላሉ? አቶ ያሱ ሲመልሱ ብዙ ጊዜ ሲባል እንሰማለን የኛ የትግል መሰረትና ፕሮግራም የህዝባችንን ጥቅም ያስቀደመ ነው። የኢሃፓ የተባለ ልዩ ጥቅም የለም። ለባዕድ ጥቅም አልታገልንም፣ ወደፊትም አናደርገውም። ስለዚህ አባላት ድርጅታቸውን ሲንከባከቡ ወይም ሲጠብቁ የትግል መሳሪያዎቻቸውን ከጥቃት ለማዳንና ከቃል ኪዳናቸው መሰረት ለሀገርና ለወገን ለመታገል ነው። ኢሃፓ ህቡ ድርጅት ቢሆንም በአቋምና በፖለቲካ ግልጽ ነው። እበላባዮች፣ አድርባዮች በሽፍንፍን ሀገርና ወገን ቻጮች አይወዱትም፣ ይጎረፍጣቸዋል፣ በአቋምም ያሳጣቸዋል። ለዚህ ነው የሆነ ያልሆነውን የሚያወሩበት። ይህ ኢንተርቪው የተካሄደው ከ14 ዓመት በፊት ነው። አሁንስ የሚነሱት ጥያቄዎች ከዚህ የተለዩ ናቸው ወይ? በፍጹም አይደሉም። የዝንጀሮ ለቅሶ የሚሉት አይነት ሆነና በየአመቱ ተመሳሳይ ጥያቄ ማቅረብ የሚያስደስታቸዋሉ። መልሱ ግን አንድና አንድ ነው። ኢሃፓ በብቸኝነት አላማውን ጠብቆ የተጓዘ ድርጅት በመሆኑና አብረውት የነበሩ ሁሉ በመዳከማቸው አንዳንዶቹም በመክሰማቸው ጥቂቶች የሁሉን ወንጀል ተሻካሚ ኢሃፓን ለማድረግ ሲሞክሩ ይስተዋላሉ። ስለ አጼ ኃይለ ሥላሴ መንግስት፣ ስለ ደርግ መንግስት፣ ስለ ወያኔ መንግስት፣ ስለ ሻቢያ መንግስት ኢሃፓ ምን አገባው? ሁሉንም በየመልካቸው ታግሏቸዋል። አሁንም ወያኔን ከህዝብ ጎን ቆሞ እየታገለ ነው። ዘረኝነት ከኢትዮጵያ ምድር እስካልጠፋ ድረስ ኢሃፓ ትግሉን እንደማያቆም ቃል መግባቱን ደጋግሞ ተናግሯል። ኢሃፓ መደቡ ከህዝብ እንጂ ካርቲዎች አይደለም። ከህዝብ ውጪ ስልጣን ፍላጎቱ አይደለም። ይህንኑ ነው የ1992ቱ የአቶ ያሱ ቃለ ምልልስ የሚገልጸው። ኢሃፓ ለህዝብ ጥቅምና መብት መሟገት፣ የራስን ማንነት በመዘንጋት ለህዝብ ተገዢ መሆንንና አባላቱም ለዚሁ ክብር ዓላማ መስዋዕትነትን ዝግጁ የሆኑ መሆኑን ድርጅቱ በኩራት የሚገልጸው ያለ ምክንያት አይደለም፣ ለጉራም አይደለም። ኢሃፓ ምን ያህል ህዝቡን እንደሚያፈቅር ልሳኑ ሆኖ ከንጉሱ መንግስት ጋር ተሟግቶለታል። ከደርግ መንግስት ጋር ተናንቆ መስዋዕትነትን ከፍሎለታል። ከወያኔ መንግስትና ከረዳቶቹ የውጭ ሀገር መንግስታት ጋር ተፋልሞ ታርቆለታል። አሁንም ቢሆን ያው ነው። ህዝብን ማታለል፣ ህዝብን ማፈን፣ መብቱን መቀማት ወንጀል ነው ባይ ነው። ስለዚህም ከወንጀለኞች ጋር አይተባበርም፣ ከህዝብ ጎን ቆሞ መፋለሙንም አያቋርጥም። አቶ ያሱ አለማየሁ በዚህ ሰፊ ቃለ መጠይቅ ውስጥ ስለ ሻቢያና ወያኔ ቃለ መጠይቅም ቀርቦላቸው እንዲህ ብለው ነበር። ባለማወቅ የተሳሳቱ አሉ፣ ሌሎች ደግሞ ሀገራቸው ከሳቸው መሆኑን ነው በይፋ ያረጋገጡት። ህዝብ ስንል እነዚህን አያጠቃልልም። ከወያኔ ጋር አብሮ በመሰለፍ ኢትዮጵያን ማዳን አይቻልም፣ አብሮ ማጥፋት ግን ይቻላል ነበር ያሉት። በእርግጥም የኢትዮጵያ ህዝብ መከራ የጠነከረው ከጦርነቱ በኋላ ነው። ወያኔ ያገዙትን እንኳን አልማራቸውም፣ እያሳደደ ነው የፈጃቸው። ሰይጣን ለወዳጁ ሲቆም የት ታይቶ ያውቃል? ሲያጠፋ እንጂ። መፍትሄው በጠበል በጥብጦ ማባረር ብቻ ነው። ያ ነው የአጋንንት ግብሩ። ለፓርቲው እስካሁን ድረስ በተደጋጋሚ ስለሚቀርበው ክስ ኃይሉት ጥያቄ መሰል ሮሮ አቶ ያሱ አለማየሁ በዚሁ በ1992 የጦቢያ መጽሔት ቃለ ምልልስ ላይ በማያወላዳ መልኩ ገልጸውት ነበር። ጦቢያ የዛሬው ይቅርና በዚያ ዘመን አንድ ጊዜ ከሻቢያ ጋር ለመስራት፣ ወያኔን ለመርዳት፣ የኦጋዴን ነጻ አውጪ ግንባርን ለመቅረብ ሙከራ አድርጋችሁ እንደነበር በያ ትውልድ ትረካ ውስጥ አለ። ይቀበሉታል? አቶ ያሱ ሲመልሱ ጸሐፊው ከምን እይታ የጻፈውን እንደጻፈ የሚያውቀው ራሱ ቢሆንም ድርጅታችን በወቅቱ ከነበሩ ድርጅቶች ጋር ለመነጋገርና ከተቻለም ጸረ ደርግ ግንባር ለመመስረት ሞክሯል። ከኦጋዴኑ ያልተስማማው እስከ ናዝሬት አዳማ ያሰፋውን ካርታና የምዕራብ ሶማሊያ የሚባለውን ሁሉ አንቀበልም ስላልን ነው። ከወያኔ ጋር ከዘጠኝ ጊዜ ያላነሰ ውይይት አድርገን መስማማት ያቃተን የብሔረሰብ ቅራኔ ተቀዳሚ መሆኑንና የኢትዮጵያ ሕዝብ በአንድነት መኖር አይችልም፣ ከትግራይ ውጡልን ስላለ ነው። ከሻቢያ ጋር ደግሞ ኤርትራ የኢትዮጵያ ቅኝ ግዛት ናት ብለን እንደ ወያኔ ባለማጽደቃችን ተጣላን። ኦነግም የኦሮሚያን ባዕድነት ተቀበሉ ሲል አልተስማማንም። ሁሉም አባ ኢትዮጵያ፣ ትምክተኛ አማራ ወዘተ የሚል ስያሜ ለጠፉብን። በአጭሩ ከድርጅቶች ህብረትንና ትብብርን ፈልገን ተንቀሳቅሰናል። ክፍፍልና ግጭትን ለማስወገድ በማንኛውም ጊዜ ለድርጅቱ ጥቅም ስንል የሀገራችንን ጥቅም አልሸጥንም። የኢትዮጵያ ሕዝብ የግንዛቤ ችግር የለበትም። የኢሕአፓ አቋም ዛሬም በፊትም ሆነ እንደሆነ ግልጽ በሆነ መልኩ አቶ ኢያሱ አብራርተውታል። ድርጅቱ በሕዝብ መብት ላይ አልደራደርም ማለቱን፣ በሀገር ህልውና ላይ ደባ አልፈጽምም ማለቱን፣ በሕዝብ አንድነት ላይ አላፌርም ማለቱን፣ ለኢትዮጵያ ጠላቶች አላጎበድድም ማለቱን፣ ለዲሞክራሲና ለፍትህ ከሚታገሉ ጋር ወያኔን ለማስወገድ ከሚታገሉ ሁሉ ጋር ለማበር ዝግጁ መሆኑን፣ በሕዝቡና በሀገሩ ላይ ክህደት ለመፈጸም አለመፈለጉን በዝርዝር አስቀምጠውታል። በመሆኑም በእነዚህ ጉዳዮች ዙሪያ ተደጋግሞ የሚነሳው ጥያቄ ጉንጭ አልፋ ከመሆን አይዘልም። ምን ያልተነገረ አለ? ምን ያልተባለ አለና?
ከጨርቁ ምን አለን? ወያኔዎቹ ከጨርቁ ምን አለን እያሉ ሲዝናኑ ቆይተው ህዝብን ለማጭበርበር የባፎሜት የጥንቆላ ምልክታቸውን በሰንደቅ ዓላማው ላይ ለጥፈው የአንድነት አርማ ነው እያሉ ሲያፈፉ ቆይቶም ቢሆን የአጋንንት አርማ መሆኑን ህዝቡ ደረሰበት። የመቶ ዓመት ታሪክ ነው ታሪካችሁ ሲለን የሰነበተው የውያኔ ቁንጮ የሚሊኒየም በዓልን ሲደምስበት አሳየን። የክልል ባንዲራ እያሉ ለእያንዳንዱ ማህበረሰብ ያከፋፈሉትን ቢሆን ህዝቡ ከልቡ የተቀበለው ሳይሆን ካድሬዎቻቸው ህዝቡን እያዋዙ ለመዝረፍ ኢትዮጵያን ለማዳከም የተጠቀሙበት ዘዴያቸው መሆኑን፣ የብዝበዛ የአፈና የመብት ረገጣ ምልክት መሆኑን አሳይተውናል። ድሮስ የሰይጣን ባንዲራ ለሰው ልጆች ይጠቅማል ተብሎ እንዴት ይታሰባል? የህዝብ ጥያቄ ፍትሃዊ መንግስት ይኑረን፣ መሬታችን፣ ቋንቋችን፣ ባህላችን ይከበር እንጂ የማንነት ጥያቄ አርማ የሆነውን የብዙ አርበኞች ደምና አጥንት የተከሰከሰበትን የነጻነት ምልክት ሆኖ የጥቁር ህዝቦች በሙሉ ሲያገለግል የቆየውን አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማን እንሻር የሚል አይደለም። የኢትዮጵያ ሰንደቅ ዓላማ ሁሉንም የሚወክል ባይሆን ኖሮ እነ ገረሱ ዱኪ፣ እነ ፊታውራሪ ሀብተ ጊዮርጊስ፣ እነ ጎበና ዳጨው፣ እነ ጄኔራል ጃግማ ኬሎ፣ እነ ኡመር ሰመተር፣ እነ አበበ አረጋይ፣ እነ በላይ ዘለቀ፣ እነ ዘራይ ደረስ ወዘተ ባልተዋጉለት ነበር። እነዚህ ሁሉ አርበኞች አምነውበት ያደረጉት እንጂ በማንም ተጽዕኖ ደርሶባቸው የፈጸሙት በማንም ተመርተው ያከናወኑት አይደለም። ራሳቸው የነጻነት አባወራዎች ነበሩ። ስለዚህም በኢትዮጵያ ሰንደቅ ዓላማ ማፈር በእነዚህና በሌሎችም ጀግኖች አባቶች ማፈር ማለት ነው። የአርበኛ ገድል የሚያሳፍረው ባንዳ ብቻ ነው። አለበለዚያ ህዝብ በኩራትና በአክብሮት ነው የሚቀበለው። ስለዚህም ነው ወጣቱ በውጪም በግቢም ሰንደቅ ዓላማውን አቅፎ በየአደባባዩ ሲዘምር የሚታየው። ወያኔ የውጭ መላእክተኛ በመሆኑ ጭነው የላኩትን ሸክሙን የጎንደር ወጣት አራግፎለታል። የኦሮምኛ ተናጋሪ ወጣትም በተመሳሳይ መልኩ ሰንደቅ ዓላማውን ከፍ አድርጎ ይዞ ጥንት አያቶቹ የተዋጉላትን ኢትዮጵያን ከባድ ተልዕኮ ለማዳን መንቀሳቀስ ይኖርበታል። አንድ ቀረው የሚባል ነገር ያርቻ ነው። ኢትዮጵያ በነጻነት ያኖረች ከውጪ ወራሪዎች ራሷን ጠብቃ የቆየችና ዜጎቿን ያኮራች ሀገር እንጂ የሚታፈርባት አይደለችም። የሚያፍሩት ባንዳ የባንዳ ልጆች ብቻ ናቸው። ዓላማቸው አልተሳካላቸውምና የአርበኛ ልጆች እርስ በርሳቸው የሚናበቡበት ቋንቋ አላቸው። የጎንደር አማራ ወጣቶችና የአዳማ ኦሮሞ ወጣቶች ሐቁን አውቀው ስሜት ለስሜት ተገናኝተው የሱ ደም የኔ ነው ተባብለው ወንድሜን አትንኩ ተባብለው ማንነታቸውን አስመስክረዋል። ወያኔ የአማርኛ ቋንቋን ለማጥፋት ቢጥረም በአብዛኛው ይጠቀምበት በኦሮሞ ወጣቶች ላይ ነው። የትግራይ ወጣቶች አማርኛ፣ ኦሮምኛ ሌላም እየተማሩ ለፍልስፍና ሲጠቀሙበት ኦሮሞውን ነጥለው ለማስቀረትና በፌደራል አስተዳደር ውስጥ ድርሻ እንዳይኖረው በየክልሉ የሄደ ኢንቨስተር እንዳይሆን እንደልቡ በሌሎች ስፍራዎች እየተዛዘረ እንዳይሰራ በአንድ አጥር ውስጥ ታስሮ እንዲቀመጥ ለማድረግ ተሰልቶ የተሰራ እንደሆነ ከኦሮሞ ወጣት የሚጠፋ ነገር አይደለም። ችግር እየፈጠሩበት ያሉት በጠባብ ዘረኝነት ታውረው ከሌላው ወገን ጋር በጠላትነት ሊታያ ለማድረግ የሚሞክሩ ጠባብ ጎሰኞችና ዘረኞች ለስልጣን ጠማቸው ማርካ ለማድረግ ወጣቱን በተለያየ መልክ ለማዘናጋት የሚጥሩ መሆኑ ነው። ኮያኔ ባልተሻለ መልኩ የውጭ ተልእኮ ያላቸው የድርጅት መሪዎች ነን የሚሉ እንዳሉ በወጣቱ ደሞዛቸውን የሚያገኙ እንዳሉ ግልጽ ነው። የሚያዋጣው የነዚህ አይነቶቹ በህዝብ ልዩነት በአገር ጥፋት ላይ እንዲሰሩ ተልከው የመጡ መሆናቸው አውቆ ማራቅ ነው። ህዝብ ሌላ ወያኔ በላይ ላይ ለመሾም አይታገልም ፍትም አልታገለም። ኢትዮጵያ ላንድም ለውል ግዜም ከምዝበራ ከጭቆና ተላቃ ህዝቧ በፈቀደው መሪ በምርጫ መተዳደር ያለባት ሀገር ለማድረግ ፍትም ብዙ ደም ፈሷል። አሁንም እየፈሰሰ ነው። ባንዶች በተለያየ ታክቲክ እየቀረቡ ህዝቡን ያዋዛሉ። ወጣቱ ትግል ውስጥ ሲገባ ይህን የመሰለ ደባ አጠገቡ ባለ ታጋይ ነኝ ባይ ሊፈጸም እንደሚችል መገንዘብ ተገቢ ነው። የሩንታና ጥቅም ለትግል አይበጅም። ስለዚህ የአዳማውና የጎንደሩ ወጣቶች፣ የአዲስ አበባውና የሌሎች ስፍራዎች ወጣቶች በበለጠ ሁኔታ ተቀራርበውና ተጠናክረው አላማቸውን አስተካክለው መጓዝ ይጠበቅባቸዋል። ደምህ ደሜ ነው፣ ህይወትህ ህይወቴ ነው ብሎ በአንድነት መነሳት የሀገር ልጆች ግዳጅ ነው። ከዚህ ውጪ የሚደረግ ትግል ወያኔ በስልጣን እንዲቆይ ማድረግ እንጂ ሌላ ፋይዳ አይኖረውም። ኢትዮጵያ በዘርና በጎሳ መከፋፈያ ዘመኗን ያለፈችው ገና ድሮ ነው። የቋንቋ አገዛዝ ያሳየን ነገር ቢኖር አንዱ ጎሳ በሌላው ላይ የበላይ አዛዥ ልሁን የሚሉ ግለሰቦችን፣ ሌቦችን፣ ዘራፊዎችን፣ ሀገር ሻጮችን ሲያስተናግድ እንጂ ፍቅርን፣ አንድነትን፣ አብሮነትን ለህዝቡ ሲያስተምር አይደለም። የሁኔታ አገዛዙ ትግሬ በመሆኑ የተከሰተ የተለየ ድርጊት አይደለም። የትኛውም ብሔረሰብ በጎሳ ተደራጅቶ ስልጣን ከያዘ የመጨረሻ ግቡ ጥላቻን ማስፋፋት፣ እኔ የበላይ ነኝ ማለት ወዘተ ነው። በዚህ በኩል የሁለቱ ብሔረሰቦች የጎንደር የአማራ ወጣቶችና የአዳማ የኦሮሞ ወጣቶች ብራቮ፣ ወያኔ የተለለውን የቋንቋ ድንበር ጥሳችሁ የራሳችሁን ቋንቋ ፈጥራችሁ መግባባታችሁ አንዱ ከሌላው የተለየ ህይወት እንደሌለው ለማይገባው ሁሉ አሳይታችሁታል። ለሌሎችም አሪያ እንደምትሆኑ ጥርጥር የለውም። የወያኔ የጥንቆላ ምልክት ያለው ባንዲራም አሽቀንጥሮ ጥሎ የኢትዮጵያን ሰንደቅ ዓላማ በየቦታው መተካት የትግሉ እንብርት ነው። የወያኔ ባንዲራ ካልወረደ እርኩስ መንፈስ በየሰው ላይ እንደነገሰ ይሰነብታል። አጋንንት የሚያባራው ጠበል ንጹህ ታሪካዊና ባለገድሉ የአርበኞች ቅርስ የሆነው ቀስተ ደመናው የኢትዮጵያ ሰንደቅ ዓላማ ብቻ ነው። ኢትዮጵያ ለዘላለም ትኑር። በከበረ ትግል ህልውናችንን እናስከብራለን። አገርና ሰንደቅ ነፃነት ለሌለ ቤተር ተማረ ያሉ መከበድለ ሰንደቅ ለታይማሮ ታላማችን አርማ የለየ ዳይሎ ነፃነት
በመሮዋ
ማችቻችን ይህ ለጽናታችን ይቅርታ አንጠይቅም በሚል ርዕስ የቀረበው ጽሑፍ በፍኖተ ዲሞክራሲ የተላለፈው በ1998 ዓመተ ምህረት ነበር። ለጽናታችን ይቅርታ አንጠይቅም። በጽናት ስለታገልን ሀገርና ህዝብን ለጥቅም አሳልፈን አንሰጥም ስላልን አስፈላጊውን መስዋዕትነት ለመክፈል ስላልፈራንና የህዝባችን ጠራቶች በሁሉ መንገድ ስለታገል ከቶም ይቅርታ የማንጠይቅ መሆኑ መታወቅ ያለበት ጉዳይ ነው። ዛሬም ጸረ ወያኔው ትግል ወደ ከፍተኛ ደረጃና ግለት እየገባ ባለበት ኢህአፓ ትግሉን ያፋፍማል እንጂ ከመለስ ቡድን ሰላምና ፍትህ ይገኛል ብሎ ደፋ ቀና አይልም። ይህን ግልጽ ማድረጉ አስፈላጊ ሆኗልና ከዚህም ያለንበትን ሁኔታ ራሱን ማጤን ይቻላል። በአሁኑ ወቅት በመለስ አገዛዝ ትዕዛዝ በኢህአፓ ላይ ሰፊ ዘመቻ ተከፍቷል። ይህ ሀቅን ለመቅበር የተነሳ ዘመቻ የመለስ አገዛዝ በጭንቀትና ውጥረት ላይ መሆኑን ያመለክታል። የህዝብን ድምጽ ሰርቆና አፍኖ በጉልበቱ በስልጣን የቀጠለው አገዛዝ የተጠናከረ ቢመስልም ስሩ የተበጣጠሰ ዛፍ ነውና ውድቀቱ አፍጦ መጥቶበታል። ከዚህ አይቀሬ ውድቀት አመልጣለሁ ብሎ በጭፍጨፋ በከፋፋይ እርምጃዎች አክራሪ በሚላቸው ላይ ዘመቻዎችንም ከፍቷል። ህዝብን እርስ በርስ እያጋጨ ነው። በሃይማኖትም መሰረት ያጣላል፣ በጥቅም ይደልላል። የትግራይን ህዝብ ከሌላው ለመነጠል ዘመቻውን አፋፍሟል። የአፋይን ዘመቻ ለማክሸፍ በተቻለው ሁሉ አገዛዙን መታገሉ ምስጢር አላደረገም። የወያኔን ውድቀት መፈለግ መመኘት ብቻ ሳይሆን በትግል እውን ለማድረግ በሙሉ ኃይሉ እየሰራ ነውና ይቅርታ አይጠይቅም። የአፋ የመለስን ቡድን ውድቀት ፈላጊ ነው። ይህ የተራ ጥላቻ ወይም የቂም በቀል ጉዳይ አይደለም። ለነገሩ ቂም የሚያስይዝ ወንጀል በኢህአፓ ላይ ተፈጽሟልና በቀል ቢያስብ ቢፈልግም የሚወቀስ ባልሆነ ማለት ይቻላል። ኢህአፓ ያገዛዙን ውድቀት የሚፈልገው አገዛዙን ህዝብ በድምጹ ጥሎታልና ወግድ ብሎታልና የህዝብ ድምጽ ይከበር ለማለት ነው። ይህ ጸረ ህዝብ ቡድን ለሀገር ጠንቅ እንደሚሆን ኢህአፓ ያወቀው ገና ቡድኑ ሲወለድና የግንጠላ ፕሮግራሙን ሲያወጣ በመሆኑ ከባብ እንቁላል እርግብ ይወጣል ብሎ መቼም አልጠበቀም። ይሄባ ለኢትዮጵያ በመቆምም ትምክህተኛ ተብሎ ተፈርጆ በወያኔና አጋሮቹ በተደጋጋሚ ጦርነት ተከፍቶበታል። ሰኔ 1991 ዓመተ ምህረት በሳንኪሳ መተከል ወዘተ በወያኔ እጅ የወደቁት የኢህአፓ መሪዎችና አንጋፋ አባሎች ማለትም እነ ጸጋዬ ወይን ገብረመድህን፣ ስጦታው ሁሴን፣ ይስሐቅ ደብረጽዮን፣ ተክላይ ገብረስላሴ፣ ሀጎስ በዛብህ ወዘተ እስከዛሬ ደብዛቸው ጠፍቷል። እነ ገለብ ዳፍላ፣ ጃብር፣ መስከረም፣ ግርማ፣ ዋሲሁን፣ አንበርብር፣ ደረጀና ሌሎችም ተሰውተዋል። ኢህአፓና ይህ አሸባሪ ቡድን የሚለያቸው የኢትዮጵያ ጉዳይ ነው። ኢህአፓ የኢትዮጵያን ጥቅም ለሩቁም ቅርቡም ባዕድና ጠላት አሳልፎ ባለመስጠቱ ታሪክ በሚገባ እንዳሳየው ደግሞ የመለስ ቡድን ላላፊ አግዳሚውም ህዝብና ሀገርን መሸጥ መለወጥ የለመደበት በመሆኑ ይህ መሰረታዊ ልዩነት በፈሰሰው ደምም የሰፋ ሆኖ ቀጥሏል። ኢህአፓ ትላንትም ሆነ ዛሬ ሲታገል ለሚከፍለው መስዋዕትነት ማንንም ይቅርታ አይጠይቅም። የህዝብና የሀገር ጥቅም እንዲከበር ከተፈለገ ትግል የግድ ነው። ትግል ተብሎ በቆራጥነት ከተገባበት ደግሞ መስዋዕትነት መክፈል ሊመለጥ የሚችል አይደለም። የኢህአፓ አባላት አውቀውና አምነው በትግሉ የተሰማሩ ናቸውና ባመኑበት መስዋዕታቸው በታሪክ ስማቸውን ያስጠራልና አንዳንድ ታሪክ በራዦች እንደሚሉት የሚያስወቅሳቸው አይደለም። ኢህአፓ በደርግ ዘመቻ ሲከፈትበት የመከላከል እርምጃ በመውሰዱ ራሱን ጥፋተኛ አያደርግም። የኃይል ሚዛን ሲለወጥም ተገቢውን ለውጥ አለማድረጉ ስህተት መሆኑን ካመነ ደግሞ ከሀያ ዓመት በላይ ሆኗል። ዛሬ የመለስን አገዛዝ ለማስወገድ ያመረረ ትግል ተጀመረ እንጂ ገና
አልተገባደደም አያሌ ዜጋ ባለፈው አመት እንኳን አልቋል ብዙ ሺዎችም ታስረዋል ይህ የድርጅቶች ጥፋት አይደለም ሊሆንም አይችልም የትግሉ ውጤት ነው ነገም ብዙ መስዋዕትነት ይከፈላልና ኢህአፓ ህዝብን ለትግል አነሳስቶ አስፈላጊ የሆነው መስዋዕትነት በመክፈል ወይም ለመክፈል ዝግጁ በመሆኑ የተነሳ ከማንም ይቅርታ ጠያቂ አይደለም ታሪክ ሰራው የጀግንነት ታሪክን አደስኩ ብሎ ጸጸት ሊኖር የሚጠበቅ መሆን የለበትም ኢህአፓ በዴሞክራሲና እኩልነት ጥያቄዎች ላይ ግልጽ አቋሞች ስላሉት ማንም በትምክህት ወይም ጥበት ሊወነጅለው አይችልም ዛሬ የብሔረሰብ ድርጅት መሪዎች የሆኑት በፖለቲካው መድረክ ብቅ ከማለታቸው በፊት ኢህአፓ ጭቆናን አውግዞ የህዝብን መብትና እኩልነት የደገፈ ድርጅት ነው በዘመነ ደርግ ይህ አረመኔ ቡድን ለሆነ ህዝብ ቆሟል ብለው ወስደው የደገፉት እንደነበሩም በሽብሩ ሳይቀራብረው የተሰለፉ እንደነበሩ ደግሞ የዘነጋ ነው ጉዳይ አይደለም የነመለስ ቡድንም ዴሞክራሲያዊ ነው ብለው አብረውት ያሉና የነበሩ በግልባጩ ኢህአፓን በዴሞክራሲ ሊተቹ የሞራሉ ብቃት ሊኖራቸው አይችልም ህዝብንና ሀገርን ክደው በመለስ ቡድን ስር የተነጠፉትም ቢሆኑ ኢህአፓን ለመተቸት መናሳታቸው ማንንም የሚያሞኝ አይደለም ለመሆኑም ድርጅቱ ሌሎችን አግባብ ባለው መንገድ ሲተች በጠረ ትግሬነት ወይም ትምክህተኝነት ለመፈረጅ የተደረገውና እየተደረገው ያለው ጥረት ውድቅ ነው ኢህአፓ ከተመሰረተ ጊዜ ጀምሮ ከሌሎች ድርጅቶች ጋር በህብረት ለመታገል ያደረጋቸው በጎ ጥረቶች የሚታወቁ ናቸው ሁሌም በግልጽና እኩልነት ደረጃ ህብረትን መስርቶ ህዝብን አስተባብሮ ለመታገል ሞክሯል ጨቋኞች ለሚጠሩት ህብረት ጆሮ ባለመስጠቱም ይቅርታ የሚጠይቅ አይደለም ድርግ የተራማጅ ህብረት ብሎም ለጠራው ህብረት የሰጠው መልስ እንቢ ሳይሆን ሁሉን አቀፍ ይሁን የታሰሩት ይፈቱ ወዘተ የሚል ነበረ እንቢታው የመጣው ከደርጉ ነው አምባገነን ስልጣኑን መልቀቅ ባለመፈለጉ ከወያኔም ጋር ቢሆን ከዘጠኝ ጊዜ ያላነሰ ድርድር አድርጎ ነበር ግን አልተሳካም የወያኔ መልስ ከትግራይ ውጡልኝ የሚል ስለነበር ማለትም ይቻላል ህብረት ያስፈልጋል ስለተባለ ከሁሉም ህብረት መግባቱ የግድ አይደለም ኢህአፓ ሀገርን በማይጠቅም ስብስብ ወይም ግንባር አልገባም የማለት ግዴታውን ሁሌም ተወጥቷል የመለስ ቡድን ሆነ ባዕዳንም የሀገርና የህዝብን ጥቅም ትተህ ከእኛ ጋር ሁን ሲሉት እምቢ በማለቱ አጠፋሁ ብሎ የሚጠይቀው ይቅርታ የለም የሚገባውን አድርጓል እንጂ ለህዝብና ለሀገር የማይጠቅም ህብረትን ወይም ስብስብን አልቀበልም አልቀላቀልም ማለት ደግሞ የሚጠበቅበት ነው የሀገርና የህዝብን ጥቅም ከማስከበር አንፃር ኢህአፓ አንዳንዶች እንደሚሉት ግትር በመሆኑም ይቅርታን አይጠይቅም ትግልን ለማካሄድ የሚያስፈልገውን የዘዴ ለውጥና ስልት የተጠቀመበት ቢሆንም ሀገርን አሳልፈህ ስጠኝ ለሚል የዘዴ እሺ ብዙ ጊዜ አይሰራምና የለምና ኢህአፓ የቅርብም የሩቆችንም አልገበረላቸውም የኤርትራ ግንባሮች ኤርትራን ዚያር ባሬ ኦጋዴንና ሌሎችን በቅኝ ግዛት የተያዙ ናቸው በል ሲሉት ኢህአፓ አልቀበልም አለ እንጂ ዘዴኛ ልሁን ብሎ እሺ እውነት ብሎ እንደ ወያኔ አልፈረመም ሀገርንና ህዝብን መሸጥ በታክቲክ ወይም ዘዴ ወይም ተጨባጭ ሁኔታውን ወደድንም ጠላን መቀበል በሚል ቀርቦ ሊያልፍ የሚችል አይደለም ይደግፉ የሚችሉ ኃይሎችን ሁሉ ማሰባሰብ በሚለው ኢህአፓ ቢያምንም የጠላትን ጎራ ማስፋት ባያስፈልግም አቅምን አይቶ ጊዜን መግዛት ዘዴ መሆኑ ቢታወቅም በዘዴኝነት ሽፋን ኢትዮጵያና ህዝቧን ለጨረታ ማቅረቡና ለአደጋ ማጋለጡ የሚደገፍ አይሆንም ኢህአፓን ግትር ሊሉት የሚነሱት ግን አቋማቸው በተጻራሪው ነው የመለስን አገዛዝ በተመለከተም ወዳጅ ወይም የመፍትሄ አካል የሚሉት የኢህአፓን አገዛዙ በቅድሚያ ይወገድ አቋም የሚወዱ ባለመሆናቸው ኢህአፓን አክራሪ ይሉታል ከኔ ሌላ ላፈርባይም ነውም ብለው ይከሳሉ ድርጅቱ ግን የራሱን ውሱን ድርጅታዊ ጥቅም አስቀድሞ በሹመትና ንዋይ ደረጃ ነፍሱን ሸጦ በነበር ከደርግም ከወያኔም ተግባብቶ ሚኒስቴሮች አሹሞ ወዘተ ታሪኩን ባበላሸ ነበር አይሆንም እምቢ ያለው ቃል ኪዳኑን በማክበር ነው የኢህአፓ ቃል ኪዳን ደግሞ ከርሴን ልሞላ ሳይሆን ትግሉን ላፋፍም ጨቋኝን ላስወግድ የሚል ነውና ለመጣው ባለነፍጥ ሁሉ ማጎብደዱን መቀበል አልቻለም ይህም
የሚያቆራው አቋም እንጂ ይቅርታ የሚጠይቅበት ጉዳይ አይደለም። ኢትዮጵያ ህልውናዋን እንድትጠብቅ ከተፈለገ የመለስ አገዛዝ መወገድ አለበት። የወያኔ ህገ መንግስት መሻር መለወጥ አለበት እንጂ በምንም አይነት በመመሪያነት ተቀባይነት ሊለገስ አይገባው። የመለስ ቡድን 15 አመታት ሙሉ ያሳየን ገጽታው ጸረ ህዝብ የሚል የታተመበት ነው። ጸረ ሰላም፣ ጸረ ኢትዮጵያ ነው የመለስ ቡድን። የሚያንቀሳቅሰው የጥላቻ ቤንዚን ወይም ጋዝ የኢትዮጵያን ጥላቻ ያዘለ ነው። መቼም ቢሆን ይህ ግፈኛ ቡድን አደብን ገዝቶ ስህተቱን አርሞ ህዝብን ይቅርታ ጠይቆ ይስተካከላል ማለት ዘበት ነው። ይህ ግልጽ እስከሆነ ድረስ ቡድኑን በጠላትነት መድቦ መታገል አክራሪነት ሳይሆን ኢትዮጵያዊነት ነው። ሀገራዊ ግዳጃችን የመለስን ቡድን በመራራ ትግል ማደባየት ነው። በተጻራሪው ግን ጠላትን አለማወቅ በሚያስተኝ ደረጃ የመለስን ቡድን የችግሮች መፍትሄ አካል በሚል ለድርድር መጋበዙና ለመስማማት መከጀሉ ከባድ ስህተት ነው። ከተመክሮ አለመማር ነው። በተለይም በሀቅ የህዝብ ጎራ ውስጥ ነን ለሚሉት አገዛዙ መወገድ አስፈላጊነት ላይ ክርክር መግባት አይቻልም። ለዚህ መሰረታዊ ግዳጅ ላይ ያለን ግምት የተዛባ ከሆነ ትግሉን በከፍተኛ ደረጃ የሚጎዳ ይሆናልና ነው። ለቃል ከባድ ሚዛን እንደምንሰጠው ሁሉ መርሆቹንም ኢሃፓ ያከብራል። ለምንና ለማን እንደሚታገል ግልጽ ነበር፣ ዛሬም ጠንቅቆ ያውቃል። እንኳን ከውጪ ያሉት ቀርቶ ከራሱም አፈንግጠው ለጠላት የሰገዱትን ወይም እንስገድ ያሉትን አምርሮ የታገለ ድርጅት ነው። ለህዝብ ድል የድርጅት ጥቅም የሚለን አማራጭ አይመርጥም። የአጼውን ስርዓት በብረት ሊታገል ሲነሳ ችኩልና ብረት ነካሽ ያሉት ነበሩ። ሳይውል ሳያድር ግን እነዚህ በባሌ እንጂ በቦሌ ሀገር አንገባም ይሉ የነበሩ ክፍሎች በፈጣን አውሮፕላን በቦሌ ገብተው ምን ሚና እንደነበራቸው አንረሳም። የደርግ ስልጣን ሲያከትም ከመቀጽበት ድርጅት በወያኔ በፈለገው መሰረት ፈጥረው ጉባኤ ባለውን በዋና አጋፋሪነት ተገኝተው ይህ በኢሃፓ ብርቅዬ ልጆች አስከሬን ላይ ተረማምዶ የመጣን ጸረ ኢትዮጵያ ድርጅት ዴሞክራሲያዊ ብለው አቅፈው የነበሩት አቋራጭ ፈላጊዎችንም አንረሳም። ትግል ሲረዝም ይከብዳል። የተራዘመ ጽናትና መከራ ቻይነትንም ይጠይቃል። የሚሰራ አቋራጭ ቢገኝ ኢሃፓ ለምን ትግሉ አልተራዘመም ብሎ የሚቆጭ ሊሆን አይችልም። ረጅሙ ትግል ለሰላሳ ዓመታት የጸናበት ትግል ቢያበቃ ደስተኛ ለመሆን የመጀመሪያው ነው። ግን ብዙውን ጊዜ አቋራጩ የህዝብን ድል የሚያርቅና የሴረኞችን ወይም አድርባዮችን ጥቅም የሚያስቀድም በመሆኑ የህዝብን ድል የሚያጨናግፍ ማንኛውንም መፍትሄ ኢሃፓ አልተቀበለም፣ ወደፊትም አይቀበልም። በህዝብ ላይ ሴራ ሲጎነጉን ቀበሮ በግ ነኝ ሲል መጨረሻ ዓላማቸው እርኩስ ሆኖ ተሸፋፍኖ ሲከሰት ኢሃፓ የህዝብ ድርጅት ነውና ማጋለጡና መቃወሙ አይቀርም። ወያኔም ደርግም ከዴሞክራሲ የተጣሉ ናቸው ብሎ ህዝብን ከጠዋቱ ያስጠነቀቀው የሚታወስ ነው። ጸረ አገዛዙ ትግላችን ሊፋፋም ሲጀምር ግልጽ መሆን ያለበት በዚህ ተፈታታኝ ትግል ኢሃፓ መስዋዕትነትን ከፍሎ የህዝብን ድል ለማረጋገጥ በጽናት እንደሚታገል ነው። ከመለስ ቡድን ይፋለማል እንጂ አይንበረከክለትም። አመጽ ይፋፋም ይላል እንጂ የህዝብን ትግል በእጅ ሰጪ ፖለቲካ ሊያዳክም አይነሳም። ከኢትዮጵያዊነቱ ንቅንቅ አይልምና ሀገር በቀል ሆኑ ባዕዳን ጸረ ኢትዮጵያ ኃይሎችን አምርሮ ይታገላቸዋል። ተጠሪነቱ ለኢትዮጵያ ህዝብ ነውና ከማንም ባዕድ ትዕዛዝ አይቀበልም። ከወያኔ ጋር ገበታ መቅረብ የውርደትና የክህደት ማረጋገጫ ነው ባይ ነውናም ለመለስ ቡድን ወጥመድ ሰለባ አይሆንም። የተመሰረተው ለኢትዮጵያ ለህዝቧ ለመታገል ነውና ቃል ኪዳኑን በማክበሩ ከማንም ይቅርታን አይጠይቅም። ስለሆነም የወያኔ ጸረ ኢሃፓ ዘመቻ ይከሽፋል፣ የመለስ ቡድንም በህዝብ ትግል ይቸነፋል ብለን በእርግጠኝነት ለወዳጅ ስናበስር ለጠላት ደግሞ መርዶ እንሰዳለን።
እኛ እኮ እኛም አንሞትም። አሁን ስንል አሊባታ የመሞትን ቋጠሮ ባግባቡ ልንፈታ ውስብስብነቱን ስናየው ለካስ አስቀያሚ ሞት እጅግ እያለው ባርነትን ተሸክሞ እምቢኝን የሚጠላ እሽኝን ተቀባይ ያማን ሞት እኛ አንሞትም። ፀሐይንና ጨረቃ የጨለማ ከዋክብት የነጻነት ፋና ወዲ የሰብአዊነት ምልክት። እኛም አንሞትም። ሐውስን ለአልባታ የመሞትን ቋጥሮ ባጋቡ ስንፈታ ያኔ ነው የገባን የህያውነት ምስጢሩ የሰው ሰው መሆንና የሰብአዊነት ክብሩ። እናም ከሐስ ከፈ ከአሊፍ እስከ ያ ለህዝቦቿና ለእናት ዓለም ሀገራችን ኢትዮጵያ ቃል ኪዳናችን ገባን ድርሽ እንዳንልቅ አፈር ሰምተንም ዝም ላንል አይሰርም ላንሸሽ በተራ ሞትም ላንበቀ እኛም አንሞትም። በህዝብ ፍቅር የተራቆተ የጥራትና የእምነት ንጥረ ነገሩ ስላለን እኛ ሲያጠፉን እየበራን ሲቆርጡን እንበቅላለን። ታዲያ እኛ እንዴት ስንሞታለን? እኛ ማን ሞትም ፀሐይንና ጨረቃ የጨለማን ከዋክብት የነጻነት ፋና ወጊ የሰብአዊነት ምልክት። እኛ ማን ሞትም የግፉን ትቦ ሳንዘጋ የባርነትን ሰንሰለት ሳንበጥስ። እኛ ማን ሞትም የጭቆናውን ምንጭ ሳናደርቅ የህዝባችንን እንባ ሳናብስ። እኛ ማን ሞትም የባዶነት ሞት የቀላል እኛ ሞቱን እናውቀዋለን። ሞቱም እኮ እኛን ያውቀናል። ያ ስለሆነ የቃል ኪዳን ጥፍጠቱ እኛ ማን ሞትም ስብና ፈንጋዎች ይሙት። ብቻ እንዳንዴ ልክ እንደው ዘራሽ ሞት ዘራሽ የሚባሉ ከማከላችን በድንገት ብቅ የሚሉ እንደ አረም የሚበቅሉ በፊትም እንደነበሩ ወደፊትም ይኖራሉ። እኒህ ሞተው ከማይነሱት ናቸውና ወዲያውኑ ይረግፋሉ። እኛማ እንደማንም ባርነትን ሰላምተን በቁመናችን ሬሳ አንሆን። ፀሐይንና ጨረቃ የጨለማውን ከዋክብት የነጻነት ፋና ወጊ የሰብአዊነት ምልክት። እኛማ እንሞት ለአካላችን ማመቸታስተን መቸጨቅን ለስጋችን አይተን የለም እንዴ በየጎዳናው አይናችን ተጎልጉሎ ተቆራርጦ ጣታችን። እኛማ እንሞትም አይተን የለም እንዴ በወልቃይት በጠገዴ በአርማጭሆና በጠለምት ተፈታትነነዋል እኮ ሞትም በበጋና በክረምት። እኛ ማን ሞትም ቁራሽ ሳይኖርን በባዶ ያለ ውሃ መላሳችንን ሳናረጥም ተፈታትነነዋል እኮ ሞትን ተያይዘን ግብት። ያ ስለሆነ የቃል ኪዳን ጥፍጠቱ እኛ ማን ሞትም ስብና ፈንጋዎች ይሙቱ። ከፋሽቶች ጥይት ይልቅ አንሶላችንን መርጠን ለመግመድ እንዲያመችን በቀጫጭኑ ሰንጥቀን ከአምባገነኖች ላናብር ስብናችን ላንሸጥ ሞትን እኮ አሽፈንባታ ለራሳችን ሰቅለን እኛማ አንሞትም። እኛ አሟሟታችንን የምንመርጥ የተፈጥሮን ሞት ተቀባይ ነጻነትን የምናስቀድም ከአልማዝና ከነዋይ ፀሐይንና ጨረቃ የጨለማውን ከዋክብት የነጻነት ፋና ወጊ የሰብአዊነት ምልክት። ከኛ እኮ ሞቶ የሚነሳ እንጂ ሞቶ የሚቀርም አይደለም። ያንን አይነት ስብና የለንም አፈጣጠራችንም አይደለም። እኛማ አንሞትም። ያ ስለሆነ የቃል ኪዳናችን ጥፍጠቱ እኛማ አንሞትም ስብና ፈንጋዎች ይሙቱ። ፀሐይንና ጨረቃ የጨለማውን ከዋክብት የነጻነት ፋና ወጊ የሰብአዊነት ምልክት። ከኛ እኮ ሞቶ የሚነሳ እንጂ ሞቶ የሚቀርም አይደለም። ያንን አይነት ስብናም የለንም አፈጣጠራችንም አይደለም። እኛማ አንሞትም። ፀሐይንና ጨረቃ
Oh, my God. ነው።